Tambino COA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ዛሬ በሳምንት ውስጥ ከሰማናቸው መሰናዶዎች መካከል የተወሰኑትን በድጋሚ እናስደምጣችኋለን። ሀብታሙ ዝዩ ማብራሪያችሁ አመሻለሁ። በኢትዮጵያ የተለያዩ ቦታዎች የተከሰተውን ያንበጣ መንጋ ለመከላከል ወጣቶችም እገዛ ሲያደርጉ ሰንብተዋል። በትግራይ ክልል የሚገኙ ወጣቶችን ርብርብ ሙሉጌታ ጽባሃ እንዲህ አሰምቶን ነበር።
በትግራይ ደቡባዊ ዞን የተከሰተው ያንበጣ መንጋ ለመከላከል ከሁለት ሳምንት በፊት ነበር የዘመተው። ንጉስ ኪዳኑ ይባላል። ብዙዎች ደግሞ ቺንጊ በሚል የቅጽል ስሙ ያውቁታል። አርሶ አደር የደከመበት አዝርዕት እንዳይባክን ሌትና ቀን እያገዝን እንገኛለን ብሏል።
ያረጥባችን ችግር ሁሉ እስከፈት እንደዚህ በመጀመሪያንም ሰለፈው እንደዚህና ሁሉም ያው ችግርችን በመጣ ቁጥር በብቻችን ላይ ከመጥርስ በፊት አረጋ ከመጥርስ በፊት ያንትላለም አድምና ይህ ደግሞ ያው የትግራይ ጉዳይ ስለሆነ የህዝባችን ጉዳይ ስለሆነ በጣም ችግሩ ደግሞ በጣም አፋጣኝ እንትንላ ስለሚፈልግ ቸሎነ ወጣ ነው። ስቲል እዛ በረሃን ያለው ነው እና ወደ መሆን ያካባቢ ያለ ነው። ከአንበጣ መንጋ በፊት እነዚህም የኮሮና እጅ በማስታጠር ምናምን አብረን ሰርተናል። ያደጋቶች በሌሎች ደግሞ ይታወቃል። እንደዚህ ደም ለህዝባችን ደም በመስጠት እንደዚህ አትክልቶችን በመትከል እና የህብረተሰብ ድሎችን በመስራት እንታወቃል እና ከዛ የቀጠለ ነው። ይህ ደግሞ
በቀን አንበጣ በማባረርና የደረሱ ሰብሎች አጭዶ በመሰብሰብ በሌሊት ደግሞ አንበጣ ባረፈበት ቦታ ላይ የኬሚካል ርጭት እያካሄድን እንገኛለን ብሏል።
ቀን ቀንና ያው አንበጣ በማባረር ነው። እንደዚህ ማታ እንደዚህ እንዳይገባ እያባረርን ነው። በርጭት በሌሊት እቃዎች ማለት ነው። ማታ ላይ ደግሞ አንበጣውን የሚያድርበትን ቦታ ከታወቀ ተከታትለ ዝግን አንበጣ የሚያድርበት ቦታ ኬሚካል እንረጫለን ማለት ነው። በዚህ ሙሉ ኬሚካል ስንረጭ ነው የምናደረው እና አንበጣውን እንዳይባጣና ፊኑ እንጂራንት እንዳያርግ እናደርጋለን ማለት ነው። ቀንቀን ላይ ደግሞ ገበሬውን ማግዘው እንደዚህ ቶሎ የደረሱ ማታዎች እንደዚህ በማጠጭ በመሰብሰብ እንትን እናደርጋለን።
ድጋፍ ለሚያደርጉ ወጣቶች ከሚያስተባብሩ አንዱ ተክሊት ኃይላይ በበኩልም የአንበጣ መንጋው ብዛት ያለው በመሆኑም በአካባቢው በማደር ከአርሶ አደሩ ጎን ሆነን ነው እያገዘን የምንገኘው በማለት ገልጿል።
የህዝብ ትብብሩ በዛብን ካልሆነ አንስን ልና አንችልም። ኦልሞስት ከምንፈልገው በላይ እየመጣ ነው። ለዛም ትንሽ የኮኦርዲኔሽን ችግር ነበረን። የማስተባበር ወዴት ቤዝ በኩል ወዴት መሄድም እንዳለበት አልተስተካከልንም ነበር። አሁን ግን ተስተካክሏል። ከሞራ ጫፍ ጀምሮ ነው እየመጣ ያለው። ስለዚህ ከምንፈልገው በላይ ነው። ስለዚህ የወጣቶቻችን ጉልበት አሰባስበን የቀን ፕሮግራም ቀንን የሚያስተባብሩ ወጣቶች እናዘጋጃለን። ዋናው ታርጌታችን ግን ያሉን እቃዎች እስከ 50 ሜትር መርጨት የሚችሉ እያዘጋጀን ነው። እነዚህን ይዘን ሁለት ሰዓት ማታ ጀምረን እስከ ጧት ሁለት ሰዓት የመድኃኒት ርጭቱን ለማድረግ በራሳችን አቅም ማድረግ አለብን ብለን አዘጋጅተናል። ማንኛውም ነገር ከመጣ ደግሞ ያው ደስ ይለናል። ግን እሱን አስበን አንሰራም።
ሀፍቶም ማሞ የተባለ ሌላ ወጣት በበኩሉም ከአራት ቀናት በፊት ነው ከሚኖርበት መቀለ ከተማ አንበጣ ወዳለበት የክልሉ ደቡባዊ ዞን የተጓዘው። አርሶ አደሩ እያገዝን ያለነው ለራሳችን ስንል ነው ብሏል። አርሶ አደር ከተቸገረ የከተማው ነዋሪም ይቸገራል ሲል ተናግሯል።
ገበሬው እየተጠቃና ከተማ ቁጭ ካለ ትርጉም የለውም። አሁን አራተኛ ቀን ነው ትንሽም ቆያለን ብለን አስበናል። አንበጣ ውስጥ ከሚወጣ ቀንም ሌሊት ነው። ሌሊት 8:30 ተነሳን። ርጭት እናካሄዳለን ከሁለት ተኩል ምናምን አካባቢ። ከዛ ደግሞ ትንሽ አረፍ ብለን 5:30 ሲሆን አንበጣ ለማባረር ከማሳ ውስጥ የገባውን አንበሳ ለማባረር ገበሬው ጋር
ለህዝብ በነጻ አገልግሎት መስጠት የህልና እረፍት ይሰጣል ያለው ሀፍቶም ብዙ ወጣቶች በዚህ ያንበጣ የመከላከል ስራ መሳተፍ ይፈልጋሉ። መንግስት ይሁን አቅም ያላቸው ተቋማት ቢተባበሩ መልካም ነው በማለት ገልጿል።
ምርት አመቱን ያፈራውን ምርት ካላገኘ የከተማው ወጣቶችን ትርጉም የለውም። ተመጋጋቢ እስከሆነ ድረስ የግድ በሚመች ሁኔታ ሁሉም ተረባርቦ ቢመጣ በአንድ ብናወጣው በቀላሉ እንትን ይሆናል እና
ወጣቱን እንዳለ አንደኛ ነገር በጣም ማማት በሚፈልገው እነዚህ ነገር ሬድ ነው። አብዛኛው ወጣት ስታየው በጣም ዝግጁ ነው። በጣም እንደዚህ አይነት ነው እየመጣ ያለው። ከሀብታሞችና ትንሽ የመንግስት እርዳታ ቢጨመርበት የበለጠ ለመምጣት ዝግጁ ነው ህብረተሰብ ያለው እና እሱን ነገር ቢተካከል ሁሌም መጥቶ አንመጣውን አጋርበን የተሻለ ምርት ልናገኝበት የምንችል እድል ነው ያለን ብዬ አስባለሁ። ለዚውም እንደ ዘንድሮ ምርት አላየሁም። በጣም አምናመቅች ነበር በጣም እና ሁሉም ሰው አንድ የመጡ ተረባርበ አንመጣውን ለማባረት የግድ ለትግራይ አለን ምንላት በዚህ ሁኔታ ነው ብዬ ነው የማስበው። ተስፋ ቆርጠ በነበርበት ሰዓት አንተ ትኩስ ጉልበት ይዘህ ስትሄዳቸው ማታ ውስጥ ብቻቸው ቁሙ አንድ ሰው ሁለት ሰው ብቻ ሙሉ ማታ አንበጣ እያባረረ አንተ ስትመጣለት የሚያሳየው ከፊቱ እንኳን ታገኘዋለህ። ሌላው ይቅርና እና ወጣቱን ደግሞ እኛ አሁን አስበዋለን ማታ 9 ሰዓት 8 ተኩል ምናምን ተነስተን ነው ወደ ማታቸው ሂደን ርጭት የምናደርገው አንበጣ ባረፈበት እና ከምንም ነገር በላይ እኛ እዛ መገኘታችን በጣም ትልቅ ስራ እየተከናወነ ነው። በዚህ 2 ቀን ትንሽ አንበጣ ከዛ ከስሜት እያሳየ ነው እና
በትግራይ ክልል የአንበጣ መንጋ በአራት ዞኖች የተዛመተ ሲሆን በዋናነት ግን በደቡባዊ ዞን በሚገኙ ወረዳዎች ነው ሰፊ ስፋት ያለው። የክልሉ የግብርናና ገጠር ልማት ቢሮ አብዛኞቹ ወጣቶች ሆነው ከ90,000 በላይ ህዝብ የአንበጣ መንጋ ወደ ተከሰተባቸው አካባቢዎች ለመከላከል ዘምቷል በማለት አስታውቋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
እንቧ ቤተሰብ አዝናኝ ማህበራዊ መገናኛ ገጽ ነው። ገጹ ከወዳጆቹ በሚያስተባብረው ድጋፍ ደግሞ የተቸገሩትን ይረዳል፣ መልካም ተግባራትን ያከናውናል። እስካሁን ስላደረጋቸው ሰናይ ተግባራት እንደገረመው እንዲህ አስቀኝታን ነበር።
መቅደስ ወልደ ሚካኤል በአሁን ሰዓት የ26 ዓመት ወጣት ስትሆን የምትኖረው ከእናቷ ጋር በሚኖሩበት የኪራይ ቤት ውስጥ ነው። ከመቀሌ ዩኒቨርሲቲ በኮምፒውተር ሳይንስ ተመረቃ ስራ ጀምራ እየሰራች ሳለች የዛሬ 2 ዓመት በአንድ ክፉ ቀን የመኪና አደጋ አጋጠማት። ከዛን ጊዜ ጀምሮ መቅደስ አልጋ ላይ ውላለች። ለሕክምናዋም እጅግ ብዙ ብር ስለተጠየቀች የሰዎችን እርዳታ ትሻለች። አሁን ታዲያ የእንቧ ቤተሰብ በተሰኘው የማህበራዊ ድረገጽ ላይ ትልቅ ተስፋ ጥላለች።
ከመቀሌ ዩኒቨርሲቲ የኮምፒውተር ሳይንስ ተመርቄ ነበር እና እንዳምስታምናምን ስራ ሰርቻለሁ። የግል ነው። ያው አደጋው ሲደርስ ማለት አንገት ላይ ነው ጉዳት የደረሰው። ከዛ ያው የነርቭ ሲዝ ነው ከአንገት በታች ሰውነት አይንቀሳቀስም። ያው ፍቃደኛ አልነበረም። ያው እኛም ከሱ ጋር መካሸፍ ስለማንችል ተጠናዋል። በቤተሰቦች ያው ገንዘቡን በጣም ባጭር ጊዜ ያዋጣው ለሕክምና የተባለውን ገንዘብ አሟልተናል ብለውኛል። ለያሬች 2.2 ሚሊዮን ብለውኛል የተዋጣው። ወደ ውጭ ብሄድ ነው የተሻለ የሚሆነው። ረጅም ጊዜ ይፈዛል። እንዴት እንደሚሆን እንግዲህ ተነጋግረን ተለን
ከተመሰረተ 1 ዓመት ተኩል የሆነው የእንቧ ቤተሰብ የተሰኘው ገጽ ለመቅደስ ወልደ ሚካኤል 2.2 ሚሊዮን የኢትዮጵያ ብር አሰባስቦ ለማሳከም በእንቅስቃሴ ላይ ሲሆን ከተመሰረተበት ጊዜ አንስቶ ለተለያዩ ጉዳዮች ገቢ እያሰባሰበ የሚገኘው ይሄ ቡድን እንዴት እንደተመሰረተ የቡድኑ መስራች የሆነው ያሬድ ነጋሽ እንዲህ ያስረዳል።
የእንቧ ቤተሰብ እንግዲህ የተመሰረተው ፋሲካ አሁን ያለፈው ፋሲካ ሲሆን ከዛ ጋር የነበረው ላይ ለበዓል ለምን ለየት ያለ ነገር አናደርግም በሚል አይነት ተነሳተን አቅመ ደካማ ቤተሰቦች አሉ እና አመት በዓል ምንም ለቤተሰቦቻቸው ማጣት የማይችሉ ለእነሱ ዶሮ፣ እንቁላል፣ ዘይት፣ ሽንኩርት እናቀርብ በአለፈው አመት እናቀርብ ቤተሰብ ነበረ ንጹ ተስፋ የሚባል እነሱን ለምን እንቁም እንደዛ እናደርግም ስል በዛ ብዙዎች በሀሳቢ ተስማሙና በዛ ተሳተፍን። እንግዲህ በዛ አንድ ብለን ጀመርን። ዛ ጀመረው ማለት ነው።
የእንባ ቤተሰብ አባላት የተለያዩ እንደ ጥሬ ሽንኩርት መብላት፣ መደነስ የመሳሰሉ የሚያዝናኑ ፈተናዎችንና ውርርዶችን በማህበራዊ ሚዲያ ላይ በማቅረብ እስካሁን ድረስ 5 ሚሊዮን የኢትዮጵያ ብር እንዳዋጡ የሚገልጸው ያሬድ ቡድኑ እንባ የተሰኘውን ስሙን የሚያገኘው ከነዚህ ውርርዶች ነው ይላል።
የእንባ ቤተሰብ ስሙ ለየቻለ ነው። አሁን ለየቻለ ነው። እንዴት ነው እንግዲህ ለየቻለ ስም ሊመጣ የቻለው በምንልበት ጊዜ እኛ ገንዘብ ስናሰባሰብ በተለያዩ ጉዳዮች ያሰባሰባል። ከአሁን ጊዜ በዚህ አጋጣሚ ከፋሲካ እስከ አሁን ድረስ የታመሙ የተቸገሩ በአስገድዶ መደፈር ጥቃት ለደረሰባቸው ቤተሰቦች በሙሉ የተለያየ ብር መጠን 5 ሚሊዮን የኢትዮጵያ ብር በተለያዩ ወገኖቻችን ሰጥተናል። በዚህ ባጭር ጊዜ ውስጥ እና ይህንን ገንዘብ ያሰባሰብነው እንዴት ነው? ልከታ ገና እያለን እየተዝናናን እየተጫወትን ለወገን መድረስን ነው። ሶሻል ሚዲያን ለመልካም ነገር መጠቀም ነው። ለምሳሌ አንድ ሰው 3 ቃሪያ እንዲበላ ይጠየቃል። እንደ ቻሌንጅ ይደረጋል ማለት ነው። ይሰጠናል። አንተ 3 ቃሪያ ከበላህ እኔ 20 ዶላር ተጣልናል። አንድ ሰው ተነሱ ከኛ ደግሞ እኔ 20 ጨምራለሁ። በዚህና ብሩ የብሩ መጠን እየጨመረ ይላል። ያ ሰው ቃሪያ እንዲበላ ወይ ደግሞ 5 ውሃ እንዲጠጣ 5 ብርጭቆ ውሃ እንዲጠጣ ወይ 2 እንቁላል ላይ እንዲሰብር ወይ ሚጥሚጣ የማንሻ እንዲበላ የተለያዩ ስፖርቶች እንዲሰሩ እንዲዘፍኑ እንዲገንሱ የተለያዩ ነገር ይታዘዛል። እና እነሱ እያንዳንዱን ነገር ባደረጉ ቁጥር በዚህ ኢንስታግራም ግሩፕ ላይ የሚሳተፉ ቤተሰቦች ታወጣሉ። ገሌ እንዲካረገ የሚያስፈልጣል፣ ገሌ እንዲካረገ የሚያስፈልጣል እንዳሉ እንደዚህ አይነት መንገድ ነው የምናቀራቸው። እና አንዱ ቻሌንጅ ምን ነበረ? በእጅህና በጉልበት ተንበርክ ላይ እየዞርክ 10 ጊዜ እንዲያያል ቅጡ ተባል። እና በቃ በጣም የሚያስፈጭ እነዚያ አረብ አካባቢ ሰው አንደኛው ተኝቶ ስለነበረ ከዚህ በንቅል ክልል ቢላ ነገዛ ነው የሚመስለው አረብ አካባቢ ሰው እያለ እየነበረ ግን ዞር እንቧ እያለ ሲዞር በቃ የሚያስቅ ቻሌንጅ ነበረ። በጣም ያዝናናል። እዛ የተለመደ ነገር ሆነና ብዙ ሰዎች ሲገቡ እንደዛ እንዲያደርጉ መጠየቅ ተጀመረ። እና በዛው እንደ ቀን ከምዛና ስላቸው እንቧና ስላቸው እንዲያይበሉ እንዳስበል በሚል በእንደዚህ አይነት ጠበቀን ቀጠል። እንግዲህ
ያሬድ ይህ ቡድን የራሱ የሆነ ከባህልና ከማህበረሰብ ስነልቦና ጋር የማይጋጩ የመከባበር ህግ እንዳለው ገልጾ ከሃይማኖት ከፖለቲካና ጸያፍ ከሆኑ ከጾታ ንግግሮች የጸዳና ኢትዮጵያዊ ባህልንም ያገናዘበ ነው ይላል።
እንግዲህ ምንድነው ያው ኢትዮጵያዊ እንደመሆናችን መጠን ባህላችን ያለቀቀ ስነስርዓት የሌለው ነገሮችን አናስተናግድም። ማንኛውም ሰው የሚታጠቅበት ወይም የሚቀበለው ቻሌንጅ የሚያዝናና የሚያስደስት እንጂ የሰውን ማንነት ዝቅ የሚያደርግ ባህልን የለቀቀ ማንም ኢትዮጵያዊነታችንን የሚያንቋሽሽ አይነት ነገሮችን አናስተናግድም። ለምሳሌ በዚህ በኳራንቲን ጊዜ የተለያዩ የውጭ ሀገር ዘፋኞች ወይም ራፐሮች ሰዎችን በማስደነት ምናምን አይነት ነገር ይታጠፋሉ። እኛ እንደዚህ ነገር አናደርግም፣ አንታጥፍም። ኢትዮጵያዊነታችን ኢትዮጵያዊ ጨዋ ኢትዮጵያዊነታችን የጠበቀ የተከበረ አይነት ስነስርዓት በሆነ እየተዝናናን እየተደሰትን የምናሳልፈው። በዚህ ቻሌንጅ ላይ ለመሳተፍ ማንኛውም ሰው ይሳተፋል። አዲስ ገቢም ሆነ ነባርም ማንኛውም ሰው ይሳተፋል። ባይ ዘ ወይ በቻሌንጅ ብቻ ሳይሆን የተለያዩ ነገሮች ጨረታ ይቀርባሉ። ለምሳሌ ፍቅር እስከ መቃብር የሚለው መጽሐፍ ለጨረታ ቀርቦ 1000 ዶላር ይሽጣል። እና ያ ገንዘብ ለተሰበሰቡ ለተያጣው በሰዓቱ ለምናሰባቸው ጉዳይ የሚውል ማለት ነው። አንዳንድ የኢትዮጵያ ቅርጻ ቅርሶች፣ ስዕሎች፣ ፎቶዎች እኛ በማቅረቢያ ተመረከቤቶችን ይደለነው እንደዚህ አይነት ነገሮች የአበሻ ነገሮች ስዕል አለባቸው። ለበጎ ነገር ስለሆነ ስላመለበት ሁሉም መሳተፍ ስለሚፈልግ አንዳንዱ በቃል ይሳተፋል፣ አንዳንዱ ገንዘብ በመስጠት ይሳተፋል፣ አንዳንዱ ደግሞ በቃ ትርጉም ያለውን የቤት ውስጥ ያለውን ቅርጽ አጥቶ ያጫርታል። እና መጽሐፎች ይጫርታሉ፣ ስዕሎች ይጫርታሉ። በእንደዛ በእንደዛ ነው እና በጥሩ ሁኔታ እየሄድን ይመስላል። አሁን ወደ 2700 የሚሆን እንግዲህ በእኔ ፔጅ ላይ ተከታታዮች አሉ። ምን እየገቡ የሚሳተፉ ናቸው። በአንድ ጊዜ ከ400 እስከ 1100 እስከ 1200 የሚሆን እንደ ቀኑ ይለያያል የሚሳተፋሉ። በብዛት ደረጃ እንግዲህ ወደ 2700 ደርሰናል። እንግዲህ በሜምበር ደረጃ እንዳልኩት መዝግበን ገሌ ገሌ ከዚህ ከዚህ የሚለውን የሜምበርሽፕ ምዝገባ ስላልጀመረ ለዚያስሪ ያሉትን አናውቅም። ግን በተከታታይነት ወደ 2700 የሚሆኑ አባላቶች አሉ።
እንቧ ቤተሰብ በተለይም ታዋቂ ግለሰቦችን እየጋበዘ በማሳተፍ ተለቅ ያለ ገቢ የሚያሰባስብ ሲሆን እስካሁን ድረስም እነ ሃናን ታሪክ፣ ትዕግስት ግርማ፣ እጸ ህይወት አበበ፣ ብጻት ስዩም፣ ፋሲል ደሞዝና ሌሎችም አንጋፋና ዝነኛ ሰዎች በቡድኑ ላይ ለፈተናዎች በመቅረብ ትልልቅ ገንዘቦች እንዲዋጡ ማገዛቸውን ያሬድ አጫውተኛል። ሲያጠቃልልም ማህበራዊ ሚዲያው በአግባቡ ጥቅም ላይ ከዋለ ትልቅ አገልግሎት የሚሰጥ ስራ ነው ሲልም ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጣና ሽልማት ማህበራዊ መገናኛዎችን ለበጎ ተግባራት የሚያወሩ ወጣቶችን ለማበረታታትና ክብር ለመስጠት የተቋቋመ ሽልማት ነው። በሳምንቱ መገባደጃ ላይ ከመስራቹ ደምሳ ያለው ጋር አጠር ያለ ቆይታ አድርገን ነበር።
እሺ አመሰግናለሁ። እንግዲህ እንደምታውቀው የኢትዮጵያ የማህበራዊ ሚዲያ አጠቃቀማችን ገና ጀማሪ እንደመሆናችን መጠን በተለይ የሌላው ዓለም ሩቆን የሄደበት ዘመን ላይ ደርሰናል እና የማህበራዊ ሚዲያ አጠቃቀማችን ግን በአንድ በኩል መጥፎ ጎኑ የሚታይበት ስለነበረ በተለይ የስነ ምግባር ጉድለቶች እንዳየን ጊዜ ከሞራል ከሰብና ከታሪክ ያፈነገጡ ሁኔታዎችን፣ ምስሎችን፣ ጽሁፎችን ባየ ጊዜ ለምን ወደ መልካም ነገር የሚሰሩ ፖስት የሚያደርጉ ፎቶግራፍ የሚለጥፉ ተንቀሳቃሽ ምስል የሚለቁ እውቅና ብንሰጥ ወደ ወጥነት ወደ በጎ ነገር እንዲመለስ ብናደርግ አንድ ፕላትፎርም ቀርጸን ጣና ሶሻል ሚዲያ አዋርድ የሚል የሽልማት ዝግጅት አዘጋጀን። ዋናው ዓላማችን የኢትዮጵያ ማህበራዊ ሚዲያ አጠቃቀም ወደ መልካም ጎን እንዲመጣ ከማሰብ ነው።
ሽልማቱ የሚሰጥባቸው ዘርፎች የትኞቹ ናቸው? አሸናፊዎቹስ በምን መልኩ ነው የሚለዩት?
እንግዲህ ዘንድሮ ለአራተኛ ጊዜ የምናዘጋጀው ሲሆን ከዚህ በፊት የመጀመሪያው 10 ዘርፍ ቀጥሎ በ16 በሶስተኛ ደግሞ በ21 ዘርፎች እውቅናና ሽልማት ሰጠናል። በፈጣን ወቅታዊ ሚዛናዊ መረጃ ዘርፍ፣ በጤና መረጃ ዘርፍ፣ በሳይንስና ቴክኖሎጂ ዘርፍ፣ በታሪክ ዘርፍ፣ ጣና ሐይቅና አካባቢ ልማት ዘርፍ እንዲሁም ሌሎች ዘርፎች በርካታ ዘርፎች ያሉት የሽልማት ዝግጅት ነው የነበረው። በዚህ ዓመት ግን ዓለም ላይ የተከሰተው የኮቪድ-19 ወይም ኮሮና በሽታ ምክንያት በማድረግ ትኩረት ለጤና ትኩረት ለጣና በሚል ዘርፎችን በመቀነስ በአምስት ዘርፎች እውቅና እንሰጣለን። በተለይ በጤናው መረጃ ዘርፍ ላይ አምስት ዘርፎች ሲሆኑ አንደኛው ደግሞ በጣና ሐይቅ ላይ በተከሰተው የመጤ አረም እንዲሁም ብዝሃነቱ ላይ ታሪኩ ላይ ማህበራዊ ሚዲያን በመጠቀም መልካም ጎን ለማህበረሰቡ መረጃን በፍጥነት በማስረግ እንዲሁም ተንሸራሻሪ ወይም ተራማጅ ሀሳቦችን የሚያቀርቡትን እውቅናና ሽልማት የሚሰጥ ነው።
ጣና ሽልማትን የመሰሉ መዘጋጀታቸው በተለይ ለወጣቶች የሚኖረው ፋይዳ ምንድን ነው ትላለ?
እንግዲህ ወጣቶች እንደሚታወቀው የሀገር ተረካቢዎች ናቸው እና ሁሉም ወጣት በተለይ የኢትዮጵያዊነትን ባህል፣ ታሪክ፣ ትውፊት በጠበቀ መልኩ ማህበራዊ ሚዲያውን በመጠቀም ያለውን እውቀቱን ለሚቀጥለው ትውልድ ማሸጋገር አለበት ብለን እኛም እንደ ዓላማ እንደ ግብ የምንቆጥረው ጊዜ ላይ ነው የደረሰው እና በተለይ የኢትዮጵያ ወጣቶች ማህበራዊ አጠቃቀማቸውን ለበጎ ተግባር፣ ለአይምሮ ማበልጸጊያ፣ ለሰብአዊነት፣ ለኢትዮጵያዊነት፣ የዜጎችን ማንነት በስነ ምግባርና በስርዓት እንዲቀረጹ በማድረግ ለማህበረሰቡ የአይምሮ ልማት አስተዋጽኦ እንዲያደርግ ማስቻል አለብን ብለን እናስባለን።
እንግዲህ ደምስ፣ በተለይ በአማራ ክልል ውስጥ በቀደመ የአማተር ኪነ ጥበብ እንቅስቃሴ ትታወቃለህ። ከጣና ሽልማት ባሻገር ደግሞ የቴዲ አፍሮ ማርስ ከጧፍን በመሰሉ የቪዲዮ ስራዎች ውስጥ በአስተባባሪነት ሰርተሃል። የተለያዩ ሽልማቶችን ያሸነፉ አጫጭር ፊልሞችንም እንደምታሰናዳ አውቃለሁ። ከአመታት ተሞክሮ አንጻር ልዩ ተሰጥኦ ያላቸውን ወጣቶች ለማበረታታት በቂ መድረኮች ተዘጋጅተዋል ብለህ ታስባለህ?
አመሰግናለሁ። እንግዲህ ገና ታዳጊ አገር ነው። በተለይ በደሃ ሀገራት ያለን ህዝቦች እንደመሆናችን መጠን የሚመለከታቸው አካላት በተለይ የመንግስት አካላት፣ የአፍሪካ ዩኒየን፣ ሌሎች እርዳታ ወይም የሚሰጡ አካላት በተለይ ወጣቶች ላይ መሰራት አለበት። ተሰጥኦ ያላቸው ወጣቶችን እንዲያድጉ፣ እንዲበለጽጉ ሀሳባቸውን በነጻነት አንሸራሽረው ትውልድን በሚታደግ መልኩ መስራት የሚጠበቅባቸው ብዙ ሀሳብ ያላቸው ወጣቶች አሉ። ያን ሀሳብ የሚደግፍ የሚያበረታታ የመንግስት ተቋማት ሊኖር ይገባል የሚል ሀሳብ አለ። ለምሳሌ የፈጠራ ክህሎት ያላቸው ሀሳብ የሚያመነጩ ወጣቶችን የሚደግፍ ተቋም መመስረት አለበት የሚል ሀሳብ አለ። ያም በሀሳብ ብቻ ሳይሆን በገንዘብ፣ በማቴሪያል እንዲሁም ሌሎች ሪሶርሶችን በመስጠት በምርምር እንዲሰሩ የሚያደርግ ተቋም መፈጠር አለበት የሚል ሀሳብ አለን። እንግዲህ ምናልባት ቅድም ወደኋላ ልመለስ እና የጣና ሶሻል ሚዲያ አዋርድ የዳኝነት ጥያቄ ጠይቀኝ ነበረ እና ይሄ ጥያቄ ምንድን ነው? መጀመሪያ እጩዎቹ ሲመረጡ ህዝብ ነው የሚመርጣቸው። ህዝቡ ጣና ሶሻል ሚዲያ አዋርድ ወይም በአማርኛ ጣና ሽልማት የሚል የፌስቡክ ገጽ አለን። በዛ ላይ በዚህ ዓመት ትኩረታችን ይሄ ስለሆነ ማንን ታደንቃላችሁ፣ ማንን ትወዳላችሁ፣ ማን እውቅና ቢሰጠው ትፈልጋላችሁ ብለን በኤሌክትሮኒክስ ሚዲያው ቅስቀሳ እናደርጋለን። በመጽሔቱ ቪዲዮ እንዲሁም በሶሻል ሚዲያ በሁሉም አውታሮች እንቀሰቀሳለን። እጩዎችን ይጠቁሙናል። ዳኞች አስር ዳኞች አሉ በኢትዮጵያ ውስጥ የማይተዋወቁ ነገር ግን ትልቅ ፕሮፌሽን ውስጥ ያሉ የዩኒቨርሲቲ ምሁራን፣ የኮሚኒኬሽን ባለሙያዎች፣ ጋዜጠኝነትና የኪነጥበብ ባለሙያዎች እንዲሁም ሌሎች በዳኝነት ስራ እየሰሩ ናቸው። እኒህ ዳኞች የተጠቆሙባቸውን እጩዎች ሊንክ በመግባት በአመት ውስጥ ምን መረጃ አጋርተዋል፣ በጎነቱ ምን ይመስላል፣ እንዲሁም ደግሞ ፎቶግራፉን ይጠቀማሉ፣ ግለ ታሪኩን ይጽፋሉ፣ የሚያስቀምጠው ጽሁፍ ወይም ፎቶግራፍ ምንጭ አለ ወይ እና ሌሎችም መስፈርቱን በማካተት ከ60% ይወስዳሉ። 40% ደግሞ የኤስኤምኤስ የ7147 ቴክስት ላይ በማድረግ ህዝቡ ይመርጣል ማለት ነው። ሁለቱ ተደምሮ ውጤት በመስጠት የአመቱ በተለያየ ዘርፍ እውቅናና ሽልማት ይሰጣል ማለት ነው።
የጣና ሽልማት የመጪ ዘመን ግብ ምንድን ነው? ልንደርስበት ይገባል ስለምትሉት ህልም እስቲ ያጫውተን።
አመሰግናለሁ። እንግዲህ የጣና ማህበራዊ ሚዲያ ወደ ተቋም እንዲሸጋገር ህልም አለን። ማህበራዊ ሚዲያ አጠቃቀም በታዳጊዎች ትምህርት ቤት ላይም በትምህርት ስርዓት ውስጥ እንዲካተት፣ ትምህርትና ስልጠና እንዲሰጥ ትልቅ ፍላጎት አለን። የኢትዮጵያ ባህል፣ ታሪክ፣ ትውፊት ለመጪው ትውልድና ለዓለም ለማስተዋወቅ ትልቅ ሚና እንዲኖረው ፍላጎት አለን። የወጣቶች የስራ እድል ፈጠራና ተያያዥ አላማ ለማስፈጸም የማሰለጫ ዘዴ አድርጎ ለመጠቀም የተለያዩ ቴክኖሎጂ የሚሰሩ ወጣቶችን የሚያሰባስብ ተቋም እንዲሆን ትልቅ ግብና አላማ አለን።
በጣም አመሰግናለሁ ደምሳ ያለው ስለ ጣና ሽልማት ለአድማጮች ስላብራራህልን በጣም አመሰግናለሁ። መልካም ምሽት ይሁንልህ።
እናም እንግዲህ ሚዲያው ላይ በእናንተ ፕሮግራም ላይ ለማህበረሰቡ መረጃውን ድረስ ስለጋበዛችሁን በጣና ሽልማት ስም ከልብ እናመሰግናለን።
ናይጄሪያውያን ወጣቶች በሳምንቱ መጀመሪያ ላይ ወደ ጎዳናዎች ወጥተው ተቃውሞ አሰምተዋል። በምህጻሩ ሳርስ ተብሎ የሚጠራው ጸረ ዘረፋ ልዩ ኃይልን በሰብአዊ መብት ጥሰትም ከሰዋል። የቲሞቲ አቢዞን ዘገባ ስመኝሽ ቆየ ሰማናለች።
በፈረንጆቹ አቆጣጠር በ2017 ጥቅምት ወር አንዱን ምሽት በናይጄሪያ ዝርፊያን ለመከላከል በተቋቋመ ልዩ የፖሊስ ኃይል አባላትና በዜጎች መካከል አለመግባባት ሲፈጠር ካሉ ኪንግስሌ በመዝናኛ ቦታ እየተዝናና ነበር። በተፈጠረው ግርግር ኪንግስሌ ግራግሩን በጥይት ተመቶ በመቁሰሉ ዶክተሮች እግሩ እንዲቆረጥ አደረጉ። ኪንግስሌ ለደረሰበት አደጋ ያለምንም ካሳ በግሉ በሺዎች የሚቆጠር ዶላር አውጥቶ መታከሙንና የፖሊስ ባለስልጣናት በጊዜው የነበረውን ተኩስ ድንገተኛ አደጋ በማለታቸው ጥይቱን የተኮሰበት የፖሊስ ባልደረባ ስራውን መቀጠሉን ይናገራል።
If he could do this level of harm to me and not
በዚህ ደረጃ ጉዳት አድርሶብኝ ምንም ሳይደረግ ሲቀር እሱም ባልደረቦቹም ከዚህ በላይ እንዲያደርጉ ማበረታታት ነው።
ኮባኒ የተሰኘው የናይጄሪያ ታዋቂ የራፕ አቀንቃኝም ሳርስ ተብሎ የሚጠራው ልዩ የፖሊስ ኃይል የጭካኔ ሰለባ ነው። ኮባኒ በዚህ አመት ብቻ 3 ጊዜ በግፍ መታሰሩን መደብደቡንና የኃይል ጥቃት እንደደረሰበት ያስረዳል።
ሳሪክስ ኮንቹ ማይ ኢሜልስ እሶ ማይ ባንክ ስቴትመንት
መጀመሪያ ስልኬንና ኢሜልን መፈተሽ ጀመረ። ከዛ የባንክ ሂሳቤን አየና አካውንት ውስጥ ገንዘብ አለኝ አለ። እኔ ደግሞ አካውንቴ ውስጥ ገንዘብ ካለ ያንተ አይደለም አልኩት። እንደገና በጥፊ መታኝ።
ኮባኒ ባሁኑ ሰዓት ሳርስ የተሰኘውን የፖሊስ ልዩ አካል ለማጋለጥ የሚረዳ የደረሰበትን ጥቃት የሚገልጽ አንድ ሙዚቃ እያዘጋጀ ነው። በሳርስ የደረሰውን ጨምሮ የፖሊስ የጭካኔ ተግባራት በናይጄሪያ ለአመታት ሲብሰለሰል የቆየ ጉዳይ ነው። ከሁለት ሳምንት በፊት የጀመረው ተቃውሞ የተነሳው ግን የልዩ ፖሊስ ቡድኑ አካል የሆኑ ፖሊሶች በደረሰበት ጥቃት የሞተን ግለሰብ መኪና ይዘው ሲሄዱ የሚያሳይ ቪዲዮ ከተለቀቀ በኋላ ነው። ቪዲዮ በመላው ናይጄሪያ ነቀፌታ ከማስነሳቱ በተጨማሪ ታዋቂ ግለሰቦችና የሙዚቃ አቀንቃኞች በመላው ሀገሪቱ ያሉትን በሺዎች የሚቆጠሩ ተቃዋሚዎች ተቀላቅለው የፖሊስ አካሉ እንዲበተን ጥያቄ ሲያቀርቡ ቆይተዋል። በተለያዩ ከተሞች ለቀናት የተካሄደውን ተቃውሞ ተከትሎም የፖሊስ ባለስልጣናት ልዩ አካሉ እንዲፈርስ ውሳኔ አስተላለፉ። ውሳኔውን የናይጄሪያ አቃቤ ሕግ የሆኑት መሐመድ አደም ለህዝብ ሲያሳውቁ እንዲህ ነበር ያሉት።
It is hereby directed as follows. 1.
የህዝብን ጥያቄ ለመመለስ ከህዝብ ጋር እንደቆመ የፖሊስ አካል የሚከተለው ውሳኔ ተላልፏል። ሳርስ በመባል የሚታወቀው ዝርፊያን ለመከላከል የተቋቋመው ልዩ ኃይል ከዚህ በኋላ ተበትኗል።
ባለስልጣናቱ እንዳሉት የተበተኑት የልዩ ፖሊስ አባላት በተለያዩ የፖሊስ አካላት ውስጥ እንዲመደቡ ይደረጋል። እንደ ኮባኒ ያሉት ሰዎች ግን ይህን ውሳኔ በጥብቅ ይቃወማሉ።
ጉዳዩ እነሱን ከማስቆም ከማገድ ወይም ጨርሶ ኃይሉን ከመበተን በላይ ነው። ይሄ ከስነ ልቦናችን ጋር ይገናኛል። አስተሳሰባችን መቀየር አለበት።
ኦሳይ ኦጂጎ አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተከራካሪ ቡድን የናይጄሪያ ተወካይ ዳይሬክተር ናቸው። እንደሳቸው አባባል የልዩ ፖሊስ ኃይሉ መበተን ሙሉ የሚሆነው ጥቃቱን የፈጸሙት አካላት ለፍትህ ሲቀርቡ ነው።
When we say end SARS, we're talking about ending the impunity cost.
SARS እንዲበተን ስንጠይቅ እያወራን ያለነው በSARS አባላት ስለደረሰው ጥቃት ነው። ስለዚህ ጥቃት ማድረሳቸው በፖሊስ የተረጋገጠባቸውና ዜጎች የተቆሟቸው ፖሊሶች ለፍርድ መቅረብ አለባቸው።
The authorities need to face justice.
የናይጄሪያ ባለስልጣናት የተበተኑትን ፖሊሶች አዲስ ምደባና የሥርዓት መሻሻል የሚከታተል በሕዝብ ተወካዮች የሚመራ አማካሪ ኮሚቴ ለማዋቀር ቃል ገብተዋል። የፕሬዝዳንቱ ቢሮም በSARS አባላት ጥቃት ለደረሰባቸው የስነ ልቦና ክትትል እንዲደረግላቸው ቢፈቅድም ለጊዜው ግን ተቃዋሚዎች በናይጄሪያ መንገዶች ላይ ድምጻቸውን ማሰማት ቀጥለዋል።
አብረን ስላመሸን ደስ ብሎናል። በአዲስ ሳምንት በአዳዲስ ዘገባዎች እንገናኛለን። መልካም ምሽት።